የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሰኔ 3 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማለን። 5.2 ሚሊዮን የሚሆን የትግራይ ህዝብ በረሃብ አፋፍ ላይ ይገኛል ሲሉ ዩናይትድ ስቴትስ እና ዓለም አቀፍ አጋሮች ሲገልጹ ቆይተዋል። አምባሳደር ዲና ሙፍቲ ግን ትክክል አይደለም ማለታቸው ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል በኤርትራ የሰለጠኑ የሶማሊያ ወታደሮች በትግራይ ውጊያ ላይ ተሳትፈዋል የሚል ዘገባ አወጣ። የኢትዮጵያ ፌዴራል ዋና አቃቤ ህግ በተለያዩ የቤኒሻንጉል ጉሙዝ ክልል አካባቢዎች የአማራ ተወላጆችን በመግደል የተጠረጠሩ 500 ግለሰቦች ላይ ክስ መመስረታቸው ታወቀ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በአካባቢው መታረስ ከሚችለው መሬት 70 ከመቶ ለእርሻ ዝግጁ ሆኗል ያሉት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ፣ ይህ ደግሞ የከፋ ረሃብን እንደሚያስቀር ነው ያብራሩት። የተባበሩት መንግስታት ተቋማት ዛሬ ባወጧቸው መግለጫዎች በሚሊዮኖች የሚቆጠሩ ሰዎች በከፋ ረሃብ አፋፍ ላይ መሆናቸውን ገልጸዋል። 350 ሺህ ዜጎች ደግሞ በከፋ ረሃብና ቸነፈር ላይ ይገኛሉ ሲል የዓለም የምግብ ፕሮግራም አመልክቷል። ተኩስ አቁምን ጨምሮ አመቺ ሁኔታዎች እንዲፈጠሩም ጥሪ አቅርበዋል። ዩናይትድ ስቴትስ ደግሞ ለትግራይ ክልል ሰብአዊ እንቅስቃሴ የሚሆን 181 ሚሊዮን ዶላር ድጋፍ ይፋ አድርጋለች። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና በመቀሌ ከተማ ዙሪያ በ405 ሚሊዮን ብር ወጪ የተሰራው የኤሌክትሪክ ፕሮጀክት ተመርቆ አገልግሎት መስጠቱን የኢትዮጵያ የዜና አገልግሎት ዘግቧል። በትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ በዶክተር አብርሃም በላይ ተመርቆ አገልግሎት መስጠት የጀመረው ፕሮጀክቱ 25,000 አባወራዎችን የኤሌክትሪክ ኃይል ተጠቃሚ የሚያደርግ መሆኑ ተገልጿል። ሕግ ማስከበር ዘመቻው የወደሙ የመሰረተ ልማቶችን እየተከታተልን በመጠገን አዳዲስ ተጨማሪ ፕሮጀክቶች እየሰራን የክልሉን ልማት እናረጋግጣለን ብለዋል ዋና ስራ አስፈጻሚው። ፕሮጀክቱ በመጀመሪያው ዙር 7 ቀበሌዎችን የመብራት ኃይል ተጠቃሚ የሚያደርግ መሆኑን ዜናው ጨምሮ አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በቤንሻንጉል ጉምዝ ክልል በመተከል ዞን በተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላፒሶ አመልክተዋል። መጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። በኢትዮጵያ የኦሮሚያ ክልል የመንግስት ኃይሎች አማኑኤል ወንድሙ የተባለ የ17 ዓመት ወጣት በአደባባይ በጥይት መጥተው ገለዋል ሲል የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዋች ዛሬ ባወጣው መግለጫ አስታወቀ። በአማኑኤል ላይ የተፈጸመው ግድያ በሀገሪቱ የጸጥታ ኃይሎች በሚፈጽሟቸው አድራጎቶች ተጠያቂነት አለመኖሩን የሚያሰምርበት ነው ሲልም አክለዋል። በምዕራብ ኦሮሚያ ቄለም ወለጋ ዞን ደምቢዶሎ ከተማ ውስጥ ባለፈው ግንቦት 3 ቀን አማኑኤል ወንድሙን የጸጥታ ኃይሎች በቁጥጥር ስር አውለው ድብደባ ፈጽመውበታል ያለው መግለጫው የከተማዋ አስተዳደር በማህበራዊ መገናኛ ያወጣው ቪዲዮ ላይ የጸጥታ ኃይሎች ደም በደም የሆነውንና አንገቱ ላይ የታሰረ ሽጉጥ ደረቱ ላይ የተንጠለጠለበትን ኢማኑኤልን ሲያዋክቡት መታየቱንና በዚያው ዕለት አማኑኤል በጥይት መገደሉን የሂዩማን ራይትስ ዋቹ መግለጫ አውስቷል። በማስከተልም በቀጠሉት ሳምንታት ባለስልጣናቱ የአማኑኤልን በተሰባ ባላት ጨምሮ የደምቢዶሎ ነዋሪዎችን ሲያስፈራሩና ሲያስሩ እንደነበረ መግለጫው አመልክቷል። የኢትዮጵያ ባለስልጣናት ወጣቱን ያለ አንዳች የፍርድ ሂደት መግደላቸው ለሰው ህይወት ያላቸውን የሚያስደነግጥ ደንታቢስነት የሚያሳይ ነው ያሉት የሂዩማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ሌቲሺያ ባደር የጸጥታ ኃይሎቹና የከተማዋ አስተዳደር ባለስልጣናት ይህንን የሚዘገንን አድራጎት በቪዲዮ ቀርጸው ያሰራጩበት ጭካኔ ከህግ በላይ ነን አንጠየቅም የሚል እምነት እንዳላቸው የሚጠቁም ነው ብለዋል። የኢትዮጵያ ባለስልጣናት አማኑኤልን የመሳሰሉ የኦሮሚያ ነዋሪዎች ላይ የሚደርሰውን ስቃይ ለማስቆም ከልባቸው ቁርጠኛ መሆናቸውን ማሳየትና ጠያቂዎቹን ለፍርድ ማቅረብ አለባቸው ሲሉ ሌቲሺያ ባደር ጨምረው አሳስበዋል። በሌላ በኩል ግን አድራጎቱ እንደተፈጸመ የቄለም ወለጋ ዞን ፖሊስ ጽፈት ቤት የጸጥታ ማስከበር ዘርፍ ምክትል ኃላፊ ኢንስፔክተር አህመድ ያሲን ኢማኑኤል ላይ እርምጃ መወሰዱን አረጋግጠው ሲሳይ ፊዳ የሚባል ጋዜጠኛን ተኩሰው በመግደል ከተጠረጠሩት መካከል መሆኑን ባንደበቱ አረጋግጦልናል ብለዋል። በወንጀሉ ተጠርጥሮ መገደሉ የተገለጸው የአማኑኤል ወላጅ አባት አቶ ወንድሙ ከበደ ግን ልጃቸው ፖሊስ የሚለውን ወንጀል ፈጽሟል ብለው እንደማያምኑ አመልክተው ልጄ በወንጀል ተጠርጥሮ እንደሆነ እንኳ ከሚገደል በሕግ ሊዳኝ ይገባ ነበር ብለዋል። የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን ግን አማኑኤል የተገደለው ከፖሊስ ለማምለጥ ሲሞክር ነው ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በእለቱ ባወጣው አጭር መግለጫ በደምቢዶሎ ከተማ የአማኑኤል ወንድሙ ያለ ፍርድ ውሳኔ መገደል አሳስቦኛል ሲል አሳውቆ ጉዳዩ ተጣርቶ አግባብነት ያለው እርምጃ እንዲወሰድ አሳስቦ ነበር። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በነገ ዕለት በእንግሊዟ ኮርንዋል ከተማ የባለጸጎቹ የዓለም ሀገሮች ማህበር ቡድን ሰባት የመሪዎች ጉባኤ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ 500,000 የኮቪድ-19 ክትባቶችን ለዓለም ሀገሮች እንደምትለግስ ይፋ ያደርጋሉ። አስተዳደራቸው ለ92 ባለዝቅተኛና መካከለኛ ገቢ ሀገሮች ግማሽ ሚሊዮን ብልቃጥ የፋይዘር ክትባቶችን የመለገሱ ዜና ዩናይትድ ስቴትስ ክትባቶቹን አከማችታ ይዛለች በሚል ስሟ መነሳቱን ያከትምላታል ተብሎ ታልሞበታል። ፕሬዚደንት ባይደን ይህንኑ የክትባት ልገሳ ይፋ ለማድረግ የዛሬውን የቡድን ሰባት የመሪዎች ጉባኤ ዋዜማ ቀን መምረጣቸው ሌሎቹንም ባለጸጋ ሀገሮች በዚያ ደረጃ እጃቸውን እንዲዘረጉ ለመቀስቀስ አመቺ ወቅትና ቦታ መርጠዋል ተብሏል። ዋይት ሃውስ እንዳስታወቀው ከ500,000 ብልቃጥ ክትባት 200,000 እስከ ዘንድሮ 2021 ዓመተ ምህረት ማብቂያ ባለው ጊዜ የሚሰጥ ሲሆን ሁሉም የክትባት እርዳታ እስከ መጪው ዓመት ሰኔ ወር ድረስ ተጠናቆ ይሰጣል ተብሏል። ይህ የፕሬዝደንት ባይደን አስተዳደር የክትባት ድጋፍ ለዓለም ሕዝብ በሙሉ ክትባቱ እንዲዳረስ የዓለም ዲሞክራሲያዊ ሀገሮች በተቀናጀ መንገድ ለሚያደርጉት ጥረት መሰረት የሚጥል መሆኑን አስተዳደሩ አመልክቷል። ዩናይትድ ስቴትስ ክትባቱን የምትሰጠው በዓለም አቀፉ የክትባት ተደራሽነት ስብስብ በኮቫክስ በኩል ሲሆን ከአሁን ቀደም ቃል የገባችው 80 ሚሊዮን ክትባት በዚህ ሰኔ ወር መጨረሻ ይደርሳል ተብሏል። በተጨማሪም ዩናይትድ ስቴትስ ለኮቫክስ 2 ቢሊዮን ዶላር መለገሷ አይዘነጋም። ዩናይትድ ስቴትስ ቀደም ብላ 2 ቢሊዮን ዶላር ልትጨምር አቅዳ የነበረ ሲሆን አሁን ግን ገንዘቡን 3.5 ቢሊዮን ዶላር ለሚጠይቀው ለ500,000 ክትባት መግዣ ልታውለው ወስናለች። የሰብአዊ ረድኤት ድርጅቶች የዩናይትድ ስቴትስን ልግስና አድንቀውላታል። የተቀሩትም የቡድን ሰባት ሀገሮች ፈለጓን እንዲከተሉ ጥሪ አሰምተዋል። የታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ለዓለም እጅግ ደሃ ለሆኑ ሀገሮች ሀገራቸው ብዙ ሚሊዮን ክትባቶችን ትሰጣለች ሲሉ አስታውቀዋል። ምሽቱ አብይ ርዕስ የሚቀርበው ዘገባ የቡድን ሰባት ጉባኤ ዝግጅቱን አስመልክቶ ዝርዝሩን ያቀርብልናል። የሱዳን መንግስት የነዳጅ ዋጋ ማስተካከያ ድጎማዎቹን ሙሉ በሙሉ ለመሰረዝ ያደረገውን ውሳኔ ተከትሎ ትናንት ረቡዕ ማታ በዋና ከተማዋ በካርቱም ነዋሪዎች ተቃውሞ አሰምተዋል። የገንዘብ ሚኒስትሩ ጅብሪል ኢብራሂም ከትናንት በስቲያ ማክሰኞ በሰጡት ቃል የነዳጅና የናፍጣ ዋጋ ከውጪ ማስገቢያው፣ ማጓጓዣው፣ ቀረጡና ነጋዴው የሚያተርፍበት መጠን ይወስነዋል ብለዋል። በአዲሱ የዋጋ ተመን መሰረት የቤንዚን ዋጋ ከ35 የዩናይትድ ስቴትስ ሳንቲም ወደ 70 ሳንቲም ከፍ የሚል ሲሆን የናፍታ ዋጋ ደግሞ በሁለት እጥፍ ይጨምራል ነው የተባለው። የሀገሪቱ መንግስት ለምግብ ማብሰያና ለቤት ማሞቂያ ጋዝ እንዲሁም ለስንዴ ዋጋ ማስተካከያ ድጎማ መስጠቱን እንደሚቀጥል ነው የተነገረው። በሌላ የሱዳን ዜና ደግሞ ICC ሱዳን በዳርፉር የጦር ወንጀል በመፈጸም የተጠረጠሩ ሰዎችን አሳልፋ እንድትሰጠው ጠይቋል። የሱዳን መንግስት ዳርፉር ውስጥ የጦር ወንጀል በመፈጸም የተወነጀሉ 4 ተጠርጣሪዎችን ለሄጉ የዓለም አቀፍ ወንጀል ፍርድ ቤት እንድትሰጥ ተሰናባችቱ የፍርድ ቤቱ አቃቤ ሕግ ናቸው የጠየቁት። አቶ በንሱዳ ትናንት ለተባበሩት መንግስታት የጸጥታ ምክር ቤት በፍርድ ቤቱ ዋና አቃቤ ሕግነት የመጨረሻው በሆነው ገለጻቸው ሱዳን መንግስት አዲሲቱ ሱዳን በወንጀል አለመጠየቅን በመዋጋት ለፍትህና ለሕግ የበላይነት መከበር በመቆም ሙሉ በሙሉ ከዓለም አቀፉ ማህበረሰብ ጋር መቀላቀሏን በተጨባጭ ልታሳይ ይገባል ብለዋል። ተጠርጣሪዎቹ በሙሉ በሱዳን መንግስት ቁጥጥር ስር ስለሆኑ ለፍርድ ቤቱ አሳልፎ ለመላክ የሚከለክል ምንም እንቅፋት የለም ሲሉም አቃቤ ሕጓ አክለዋል። እስካሁን በዓለም አቀፉ ፍርድ ቤት ቁጥጥር ስር የዋለው አሊ ሁሳይብ በሚል ስም የሚጠራውና ከአንድ አመት በፊት እጁን የሰጠው የወንጀሉ ተጠርጣሪ ብቻ እንደሆነ ተመልክቷል። ጋምቢያዊቱ ፋቱ በስኑዳ በሚቀጥለው ሳምንት ከስራቸው የሚሰናበቱ ሲሆን እንግሊዛዊው የሰብአዊ መብት ጠበቃ ሐሪም ሃን እንደሚተኳቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አሁን የዕለቱ አብይ ርዕስ ይቀርባል። የቡድን ሰባት ሀገራት መሪዎች በሳምንት መጨረሻ ላይ በብሪታንያ ይሰበሰባሉ። ኮቪድ-19 ካደረሰው ጉዳት ማገገምን፣ የአየር ንብረት ለውጥንና ቀረጥን የሚመለከቱ ጉዳዮች ከአበይት የውይይቱ አጀንዳዎች መካከል ይሆናሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከአውሮፓ አጋሮቻቸው ሞቅ ያለ አቀባበልን ይጠብቃሉ። ሄንሪ ሪጅዌል ከለንደን የላከውን ዘገባ ሀብታሙ ስዩም ያሰማናል።
እንግሊዝ፣ የዩናይትድ ስቴትስ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ካናዳ መሪዎችን ለመቀበል በምትሰናዳበት በአሁኑ ሰዓት የጦር መርከቦቿ በኮርንዋል የባህር ዳርቻዎች ላይ ቅኝት ያደርጋሉ። 6500 የፖሊስ ሰራዊት አባላትም ለጥበቃ ተሰማርተዋል። በኮርንዋል የሚደረገው የቡድን ሰባት ሀገራት ጉባኤ ባይደን የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ያደረጉት የመጀመሪያው የውጭ ጉዞ ነው። 4 ዓመታትን ካስቆጠረው የቀድሞው የሀገሪቱ ፕሬዚደንት ዶናልድ ጄ ትራምፕ ዘመን በችግር የታጠረው የአትላንቲክ ተሻጋሪ ግንኙነት በኋላ ባይደን በአውሮፓ ሞቅ ያለ አቀባበል ይጠብቃቸዋል ይላሉ ተንታኙ ክሌን በርኮቭ። በአጋሮች ዘንድ የጠፋውን እምነት መልሶ ለመገንባት መሞከር የአጀንዳው እምብርት ነው። ያ መልእክት በድምቀትና በጥራት ይዳረሳል ነው ያሉት። በበርኮቭ እይታ ጠባሳዎች ሙሉ በሙሉ ገና አልሻሩም።
There's a sort of a lingering suspicion that Joe Biden could be an outlier, an intermezzo between
Joe Biden የተነጠሉ ናቸው የሚል አይነት የቆየ ጥርጣሬ አለ። ሁለት ብሔራዊ ስሜት በገነነባቸው ፕሬዝዳንታዊ ዘመኖች በከረመ ለውጥ ውስጥ በገባች አሜሪካ መካከል ጣልቃ የገቡ አይነት ነው ያሉት። ይሁንና ግዙፍ ተግዳሮቶች ቢኖሩም የቡድን ሰባት ሀገራት ጠንካራ አንድነት ያሳያሉ ተብሎ ይጠበቃል። ክሬዮን በትለር የቀድሞው የእንግሊዝ መንግስት የቡድን ሰባት ሀገራት አማካሪ የአሁኑ ቻትሃም ሃውስ ተቋም ባልደረባ ናቸው። ከኮቪድ ዳፋ ማገገም የአጀንዳው ቁንጮ ነው። እንግሊዝ በጉባኤው ላይ የምታቀርበውን መመልከት ትችላላችሁ ነው ያሉት። የጉባኤው አዘጋጅ ቦሪስ ጆንሰን የቡድን ሰባት ሀገራት መላ ዓለምን በ2022 የጎርጎሮሳውያኑ ዘመን መከተብ ይቻል ዘንድ እገዛ ያደርጋሉ። ይህንን ሐሳብ እውነታ ማድረግ እጅግ ጠቀሜታ እንዳለውም ይናገራሉ። አርብ የሚደረገው የቡድን ሰባት ጉባኤ የሕይወትና ሞት ጉዳይ ነው ብንል አላጋንነውም። ውሳኔው ማን ተከትበው ደህንነቱ ተጠብቋል፣ ማንስ ሳይከተብ ቀርቶ ለሞት አደጋ ተጋልጧል የሚለውን ይፋ ያደርጋል ነው ያሉት። የቡድን ሰባት ሀገራት ከዚህ በተጨማሪ የአየር ንብረት ለውጥን መከላከል ስለሚቻልበት መንገድም ይወያያሉ። ንግድና ቀረጥም ከፍ ያሉት አጀንዳዎች ናቸው። የፋይናንስ ሚኒስትሮች ባለፈው ሳምንት ትንሹ ዓለም አቀፍ ቀረጥ 15% እንዲሆን የሚጠይቀውን እቅድ ደግፈውታል። ከሩሲያና ከቻይና ጋር በተያያዘ የሚነሳው ስጋትም በኮርንዋል ለውይይት ይቀርባል። ምዕራባውያን ሀገራት ቻይናን በሚመለከት የጋራ አቋም ላይ ይደርሳሉን? ፕሬዚደንት ባይደንስ ለሀገር ውስጥ ፖለቲካዊ ዓላማ የሚጠቀሙበት ቋንቋና ቁርጠኝነት ከአውሮፓ አጋሮቻቸው ለማግኘት ምን ያክል መዋለ ንዋይ እንደሚያፈሱ ትልቅ ጥያቄ ሆኖ እንደሚቆይ ቶማስ ክሌንን የመሰሉ ተንታኞች ይናገራሉ። በርካታ የቡድን ሰባት ሀገራት መሪዎች በመጪው ሰኞ በቀጥታ ከእንግሊዝ ወደ ብራስልስ ለሰሜን አትላንቲክ ቃል ኪዳን ኔቶ ጉባኤ ያመራሉ። ፕሬዚደንት ባይደንም የአውሮፓ ህብረት መሪዎችን ያገኛሉ በቀጣይ ቀን። ተንታኞች እንደሚሉት የስብሰባዎቹ ቅደም ተከተል ባይደን ከራሽያው አቻቸው ቭላድሚር ፑቲን ጋር ረቡዕ ከመገናኘታቸው በፊት የአውሮፓ አጋሮቻቸውን ድጋፍ ቀድሞ ለማረጋገጥ ያለመ እንደሆነ ይናገራሉ።
አሁንም የትግራይ ዘገባ አለን። የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በአካባቢው መታረስ ከሚችሉ መሬቶች 70% ለእርሻ ዝግጁ ሆኗል ያሉት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህን ደግሞ የከፋ ረሃብን ያስቀራል ብለዋል። የተባበሩት መንግስታት ተቋማት ዛሬ ባወጧቸው መግለጫዎች በሚሊዮኖች የሚቆጠሩ ሰዎች በከፋ ረሃብ አፋፍ ላይ መሆናቸውን ገልጸዋል። 350,000 ዜጎች ደግሞ በከፋ ረሃብና ቸነፈር ላይ ይገኛሉ ሲል የዓለም የምግብ ፕሮግራም አመልክቷል። ተኩስ አቁሙን ጨምሮ አመቺ ሁኔታዎች እንዲፈጠሩም ጥሪ አቅርቧል። ዩናይትድ ስቴትስ ደግሞ ለትግራይ ክልል ሰብአዊ እንቅስቃሴ የሚሆን 181 ሚሊዮን ዶላር ድጋፍ ይፋ አድርጋለች። እስክንድር ፍሬው ዝርዝር ዘገባ አለው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡት ሳምንታዊ መግለጫ የተለያዩ ዓለም አቀፍ ድርጅቶችና ተቋማት በትግራይ ክልል ስላለው ሰብአዊ እንቅስቃሴ ልዩ ልዩ መግለጫዎችንና አስተያየቶችን ከሰጡበት ቀን ጋር ተገጣጥሟል። አንዳንድ የክልሉ አካባቢዎች በከፋ ረሃብ ውስጥ እንደሚገኙ የሚገልጹ መረጃዎች የተሳሳቱ ናቸው ብለዋል ቃል አቀባዩ። የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ባወጣው መግለጫ በትግራይ ክልል የሚገኙ 4 ሚሊዮን ሰዎች የከፋ ረሃብ ይጠብቃቸዋል፣ 350,000 የሚሆኑት ደግሞ በከፋ ረሃብና ቸነፈር ውስጥ ይገኛሉ ብለዋል። በምዕራብ ትግራይ ስላሉ ነዋሪዎች የምግብ ዋስትና ጉዳይ ለማወቅ የመረጃ ችግር መኖሩንም አመልክቷል። የኢትዮጵያ መንግስት ባለስልጣናት ግን ረሃብን በተመለከተ እየወጡ ያሉት መረጃዎች መሬት ላይ ያለውን ሁኔታ አያንጸባርቁም ይላሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑ የመንግስት አቋም አንጸባርቀዋል።
With regard to the statement of 350,000 people reaching the level of famine, what we have been talking with the
300,000 ሰዎች ወደ ከፋ ረሃብ ወይም ቸነፈር ተሸጋግረዋል የሚለውን መግለጫ በተመለከተ እዚህ አዳራሽ ውስጥ ባለፈው ቀን ለአጋሮቻችን ስንናገር የነበረው የአካባቢው አርሶ አደሮች በዝናብ ወቅት እህል እንዲያመርቱ ለማድረግ በመንግስት እየተደረገ ስላለው ጥረት ነው። ምክንያቱም ይሄ የሚታረስበትና የሚዘራበት ጊዜ ነው። መታረስ ከሚችለው መሬት 70% ዝግጁ ነው ነው ያሉት። እናም ወቅቱ አርሶ አደሮች ምርት ለማምረት እየተዘጋጁ ያሉበት መሆኑን ነው ቃል አቀባዩ የሚናገሩት።
The Ministry of Agriculture has already prepared 70% of the land. This can accommodate about 1.5 million farmers.
የግብርና ሚኒስቴር መታረስ ከሚችለው መሬት 70% አዘጋጅቷል። ይሄ 1.5 ሚሊዮን አርሶ አደሮችን ይሸፍናል። እናም የመኸር ወይም የእርሻ ጊዜ ይኖራል። ነገር ግን አንዳንዶች እርሻ ስለማይኖር የከፋ የረሃብና የቸነፈር ቀውስ ሊኖር የሚችልበት እድል እንዳለ ይገምታሉ። እውነቱ ግን ይህ አይደለም። መሬት ላይ እየሆነ ያለው ይህ አይደለም። መታረስ ከሚችለው መሬት 70% ለ1.5 ሚሊዮን አርሶ አደሮች ዝግጁ እየተደረገ ነው። ማዳበሪያና ዘር በግብርና ሚኒስቴርና በሚመለከታቸው የሚኒስቴሩ አካላት እየቀረበ ነው ያሉት አንዳንዶች በትግራይ ክልል ያለውን ሁኔታ በ1977 ከነበረው የረሃብ ወቅት ጋር ለማነጻጸር እንደሚሞክሩ የገለጹት አምባሳደር ዲና ሙፍቲ ያ ግን አይከሰትም ብለዋል። እየተደረገ ነው ያሉትን ጥረት በመጥቀስ የዓለም ምግብ ፕሮግራም ግን በተለይ በገጠራማው የትግራይ አካባቢ አስቸኳይ ጊዜ የምግብ እርዳታ ማድረስ እንዳልተቻለ ይገልጻል። ሰብአዊ ተደራሽነት እንዲኖር ጠይቀናል፣ ነገር ግን በታጠቁ ቡድኖች እንዳንንቀሳቀስ እየተገደብን ይላል ዛሬ ወጣው መግለጫ። ረሃብ በሚሊዮኖች የሚቆጠሩ ሰዎችን ህይወት እንዳይቀጥፍ ሶስት ነገሮች ያስፈልጋሉ በማለትም ይቀጥላል መግለጫው። ተኩስ አቁም፣ ለዓለም ምግብ ፕሮግራምና ለሌሎች አጋሮች ያልተገደበ እንቅስቃሴ መፍቀድ፣ እንደዚሁም ስራውን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ሰዎች ፍላጎት ለማሟላት በሚያስችል መልኩ ለማስፋት የሚያግዝ ገንዘብ መሆናቸውን አመልክቷል። ትናንት መግለጫ የሰጡት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የትግራይ ክልል የሰብአዊ ድጋፍ እንቅስቃሴ አለበት ያሉትን ደረጃ በቁጥር አስደግፈው አብራርተዋል።
We do have 5.2 million beneficiaries, 90% of the population of Tigray.
5.2 ሚሊዮን የሚሆኑ ተጠቃሚዎች ናቸው ያሉን፣ ከትግራይ ህዝብ 90% የሚሆኑ። ይህ አራት ክፍሎች አሉት። በሴፍቲ ኔት ወይም ምግብ ለስራ ፕሮግራም የሚረዱ 1 ሚሊዮን 10 ሺህ፣ የኤርትራ ስደተኞች 40 ሺህ፣ በግጭቱ ምክንያት የሚረዱ 3.5 ሚሊዮን እና ከቀያቸው የተፈናቀሉ 640 ሺህ። የዚህ ድምር 5.2 ሚሊዮን ነው። የነዚህን ተጠቃሚዎች ፍላጎት ያሟላን ያለነው ከአምስት አጋሮቻችን ጋር በመሆን ነው ነው ያሉት። የከፋ ረሃብና ቸነፈር ተከስቷል ወይም ሊከሰት ይችላል የሚለውን ስጋትም የተሳሳተ ሲሉ ከቃሉ ትርጉም በመነሳት አብራርተዋል አቶ ምትኩ። የተባበሩት መንግስታት ድርጅት ግን በርካታ የትግራይ አካባቢዎች አሁንም ለርዳታ ተደራሽ አለመሆናቸውን ይገልጻል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝም በትዊተር ባሰፈሩት መልእክት ይሄንኑን ያንጸባረቁት በትግራይ የሚገኙ በርካታ አካባቢዎች በከፋ ረሃብ አፋፍ ላይ ናቸው ብለዋል ዋና ጸሐፊው። ተጨማሪ ገንዘብ ካልተመደበና ሰብአዊ ተደራሽነት ካልተሻሻለ ሁኔታው እየባሰበት ይሄዳል በማለትም አክለዋል። አሁን የምንወስዳቸው እርምጃዎችም ለበርካታ ሰዎች የህይወትና የሞት ልዩነት ሊኖራቸው ይችላል ነው ያሉት። ከ91% በላይ ለሚሆኑት ያስቸኳይ ጊዜ እርዳታ ፈላጊዎች ድጋፍ የሚደረገው በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID በሚደገፉ አምስት ዓለም አቀፍ ተቋማት መሆኑን የኢትዮጵያ መንግስት ጠቁሟል። የኢትዮጵያ መንግስት የሚሸፍነው ምዕራብ ትግራይን ብቻ እንደሆነም የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ተናግረዋል። ለእርዳታ እንቅስቃሴው እንቅፋት እየሆነ ያለውም መንግስት ሳይሆን ሌላ አካል ነው ብለዋል።
The challenge is how to address the needy ones in at the grassroots level. Because there are
people ፈተናው ከታች ያሉትን ድጋፍ ፈላጊዎች እንዴት መድረስ ይቻላል የሚል ነው። ምክንያቱም በተጠቀሱት አካባቢዎች የሚያደፍጡና ተኩስ የሚከፍቱ የህዋት ቅሪቶች አሉ። ምግብ በጫኑ ከባድ ተሽከርካሪዎች ላይም ጥቃት ይፈጸማሉ። አሁን የመከላከያ ሰራዊቱ ሁሉንም ቦታዎች ለመክፈትና አመቺ ሁኔታ ለመፍጠር እንደዚሁም ምግብ በክልሉ ለሚገኙ እርዳታ ፈላጊዎች እንዲጓጓዝና እንዲሰራጭ ለማድረግ ከክልሉ መንግስት ጋር በቅርበት እየሰራ ነው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ ስቲፋን ዱጃሪች በሰጡት መግለጫ የሰብአዊ እርዳታ ሰራተኞች እስከ እንግልትና እስር የደረሰ ተግባር በወታደራዊ ፍተሻ ጣቢያዎች እየተፈጸመባቸው መሆኑን ባልደረቦቻችን እየነገሩን ነው ብለዋል። ዘረፋና የሰብአዊ ድጋፍ መሳሪያዎችን የመውረስ ተግባር ደግሞ በግጭቱ እየተሳተፉ ባሉ አካላት እየተፈጸመ መሆኑን የሚጠቁሙ ሪፖርቶች እንደደረሷቸው አመልክተዋል። በርካታ የክልሉ አካባቢዎችም አሁንም ለሰብአዊ እርዳታ ተደራሽ አይደሉም ነው ያሉት። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ወታደራዊ የፍተሻ ጣቢያዎቹ ለምን እንደተቋቋሙ አብራርተዋል።
There are a strong control at the checkpoints. The checkpoints have already established to control the movement of weapons.
በፍተሻ ጣቢያዎች ጥብቅ ቁጥጥር አለ። መሳሪያዎች፣ ጥይቶችና ሌሎች አላስፈላጊ ነገሮች ወደ ሌሎች ቦታዎች እንዳይዘዋወሩ ለመቆጣጠር ሲባል የፍተሻ ጣቢያዎች ተቋቁመዋል። ስለዚህ ከኢትዮጵያ መንግስት ጋር እየሰሩ ያሉ አጋሮች መንግስት ያወጣቸውን ደንቦችና መመሪያዎች ማክበር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት ቃል አቀባይ እንዳሉት በክልሉ ያለው የምግብ ዋስትና ለመረጋጋትና የተመጣጠነ ምግብ እጥረት ችግር ከፍተኛ ነው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለኢትዮጵያ ትግራይ ክልል የሰብአዊ እርዳታ እንቅስቃሴ የሚሆን የ181 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች። ድጋፉ በከፋ ረሃብ አፋፍ ላይ የሚገኙ ከ3 ሚሊዮን በላይ ሰዎችን ለመድረስ ያለመ ነው ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስታውቋል። በዚሁ ድርጅት በኩል የሚሰጠው ድጋፍ 3 ሚሊዮን ሰዎችን ለሁለት ወራት ለመመገብ እንደሚበቃም ተጠቁሟል። የUSAID መግለጫ እንደሚያሳየው ዩናይትድ ስቴትስ የትግራይ ክልል ግጭት ከተጀመረ አንስቶ ወደ 487 ሚሊዮን ዶላር የሚጠጋ ድጋፍ አድርጋለች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የሶማሊያ ወታደሮች በትግራይ ወደ ኤርትራ ለስልጠና ተልኮ የነበሩ በሽዎች የሚቆጠሩ የሶማሊያ ወታደሮች በኢትዮጵያ ትግራይ ውስጥ በተደረገው ውጊያ ተካፋይ ሆነዋል በሚል በዚህ ሳምንት በወጣው ሪፖርት የተነሳ በሶማሊያ መንግስት ላይ የሚደረገው ግፊት እያየለ መምጣቱ ተነግሯል። የልጆቻቸው አድራሻ የጠፋባቸው ወታደሮቹ ቤተሰቦች ፋርማጆ በሚል ቅጽል ስምም የሚታወቁትን የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድን ተጠያቂ ያደረጉ ሲሆን እሳቸው ግን ሪፖርቱን አስተባብለዋል። የቪኦኤ ዘጋቢ መሐመድ ካዩ ከሞቃዲሾ እንደዘገበው ከሆነ የተወካዮቹ ምክር ቤት ኮሚቴ ወታደሮቹን አድራሻ በሚመለከት ምርመራ እንዲደረግ ጥያቄ ማቅረባቸው ተነግሯል። ከሞቃዲሾ የላከውን ዘገባ ደረጀ ደስታ ያቀርበዋል።
በተባበሩት መንግስታት የሰብአዊ መብት ጉባኤ በዚህ ሳምንት የወጣው ዘገባ እንዳመለከተው ለስልጠና ወደ ኤርትራ ተልከው የነበሩ ወታደሮች በኢትዮጵያ የትግራይ ውጊያ ተሳታፊ ሆነዋል። የሶማሊያ መንግስት ግን ወታደሮቹ ትግራይ ውስጥ የነበሩ መሆናቸውን አስተባብሏል። ፋስ ዋርዴር ከሶማሊያ መንግስት ምላሽ ከሚጠባበቁ በመቶዎች ከሚቆጠሩ ወላጆች መካከል አንዷ ናቸው። የ22 ዓመት ልጃቸው ሲድ አሊ አብዲ ወደ ኤርትራ ለስልጠና ከተላኩ ወታደሮች መካከል አንዱ ነው። እንዲህ ይላሉ።
ለበደልኪሱ አይሁሱ ህክተይ ሰነድ ከሱላውደ ኮንላተክ የኮድ ቢሽኩበት ሀዱ ሐውርኪሱ ይውድመ።
እሳቸው የሚሉት ልጃቸው ወደ ኤርትራ የሄደው ባለፈው ዓመት የካቲት ወር ላይ ነው። እስከዚህ ዓመት ጥር ወር ድረስ ከሱ የሰሙት ምንም ነገር የለም። ባለፈው ሳምንት እንደገና የደወለላቸው ሲሆን ለህይወቱ በጣም የፈሩለት በመሆኑ የልጃቸውን ደህንነት ማረጋገጥ፣ በሰላም ወደ ቤቱ እንዲመለስ ማድረጉ የባለስልጣናቱ ኃላፊነት መሆኑን ጨምረው ተናግረዋል።
ከቤተሰቦችና ከተቃዋሚ መሪዎች ጥያቄዎች የቀረቡ ቢሆንም የሶማሊያ ፕሬዝደንት መሐመድ አብዱላሂ ፎርማጆ ስለ ወታደሮቹ ምንም አስተያየት አልሰጡም። በፓርላማው የውጭና ዓለም አቀፍ ጉዳዮች ኮሚቴ ምንም አይነት ምላሽ ስላላገኘው ጥያቄ የፕሬዝደንቱን ጽህፈት ቤት ግልጽ ማብራሪያ እንዲሰጥበት ሁለት ደብዳቤዎች መላኩ ተመልክቷል። ትልቅ ስልጣን ያለው የምክር ቤቱ ኮሚቴ መሐመድ ሐሰን እድሪስ የአገሪቱ የደህንነት ጉዳዮች በሆነው ጉዳይ ላይ ፕሬዝደንቱ ኃላፊነት መውሰድ ይገባቸዋል ብለዋል። እንዲህ ብለዋል መሐመድ።
We have raised our concerns and demanded the president to come out clean on the allegation that Somali soldiers training in Eritrea were deployed in Ethiopia and Tigray.
ጉዳዩ ያሳሰበን መሆኑን በመግለጽ ፕሬዝደንቱ ወደ ኤርትራ ለስልጣን የተላኩ ወታደሮች በኢትዮጵያ ትግራይ እንዲሰማሩ ተደርገዋል በሚለው ክስ ላይ በግልጽ ወጥተው ምላሻቸው እንዲሰጡ ጠይቀናል። ምንም እንኳን ሁለት ደብዳቤዎችን ብንልክም በየለቱ የሚደረገውን የወታደሮቹን ቤተሰቦች ተቃውሞ ጨምሮ በቃልም የተጠየቁ ቢሆንም እንዳለመታደል ሆኖ ፕሬዝደንት ፎርማጆ ግን እስካሁን ድረስ በግል ወጥተው አድራሻቸው ጠፍቷል ስለተባለው ወታደሮች የተናገሩት ነገር የለም። ዝም ማለት ነው የመረጡት። በጣም የሚረብሽ ሁኔታ ነው ያለው።
እንደ አውሮፓ አቆጣጠር ሰኔ 2018 ሶማሊያ፣ ኢትዮጵያና ኤርትራ የደህንነት፣ የፖለቲካና የኢኮኖሚ ትብብር ስምምነት ተፈራርመዋል። የደህንነትና ጉዳዮች ተንታኝ እና የቀድሞ የሶማሊያ ብሔራዊ ደህንነትና የመረጃ ድርጅት ምክትል ዲሬክተር የነበሩት አብዲ ሰላም ጉሌ ሁኔታውን በቅርብ ተከታትለዋል። እሳቸው እንደሚሉት ትግራይ ውስጥ የተገደሉት የሶማሊያ ወታደሮች ምን ያህል እንደሆኑ ግልጽ አይደለም ብለዋል።
We don't know the exact number of who died in a process of training or fighting alongside the Eritrean in Tigray region of Ethiopia. It is kind of a black hole.
በስልጠናው ወቅትም ሆነ ከኤርትራ ወታደሮች ጋር ተሰልፈው በትግራይ ውጊያ ከተሳተፉት ውስጥ ስንት ሰዎች እንደሞቱ አናውቅም። ትክክለኛውን ፋይል እስካላገኘን ድረስ ድፍን ያለ ጨለማ ነገር ነው። ምን ያህል ወታደሮች እንደተላኩ፣ ምን ያህሎች እስካሁን በሕይወት እንዳሉ ለማረጋገጥ በጣም አስቸጋሪ ነው። ስለዚህ ትክክለኛውን ቁጥር ማወቅ እነዚህ ጠፍተዋል የተባሉትን ወታደሮች ለማወቅ በጣም አስፈላጊና ቁልፍ ነገር ነው።
ደረጀን ለዘገባው እናመሰግናለን። ፌደራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉሙዝ ክልል በመተከል ዞን የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌደራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጀነራል አቶ ተመስገን ላጲሶ አመልክተዋል። አሴር ምስጋናው ዝርዝር ዘገባ ልካለች።
ፌደራል ጠቅላይ አቃቤ ሕግ በቤንሻንጉል ጉሙዝ ክልል መተከል ዞን በተለያዩ ወረዳዎች ባሉ ቀበሌዎች ውስጥ በዘንድሮ ዓመት ብቻ በአማራ ብሔር ተወላጆች ላይ በደረሰው ግድያ፣ መፈናቀልና ንብረት መውደም ተሳትፈዋል ባላቸው ቁጥራቸው 600 በሚጠጉ ግለሰቦች ላይ የፌደራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላጲሶ ዛሬ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
በቤንሻንጉል ጉሙዝ ክልል በመተከል ዞን ውስጥ በተለያዩ ወረዳዎች ማንነትን መሰረት ያደረጉ ግጭቶች ምክንያት ብዙ ዜጎች የሞቱበት፣ ብዙ ንብረት ላይም ውድመት ደርሶበት የነበረ ስለሆነ ፌዴራል ጠቅላይ አቃቤ ሕግ ከፌዴራል ፖሊስ፣ ከክልሉ አቃቤ ሕግና ከክልሉ ፖሊስ በተወጣጡ እንዲሁም በዛው አካባቢ የተቋቋመው ኮማንድ ፖስት የጸጥታ ሁኔታውን በአግባቡ እያስኬደው ምርመራውን በመጨረስ ያቀረብ ነው የወንጀል ክስ ነው። ክሶቹ የቀረቡት ያው ቅድም እንዳነሳሁት ማንነት ላይ ያነጣጠሩ ነው የነበረው።
ማንነት ሲሉ
አብዛኛው የአማራ ብሔር ተወላጆች ላይ ነው። ሌሎች ብሔሮችም አሉ። የተጠርጣሪዎች ቀይ ብለው አይደንቲፋይ የሚያደርጉ እነሱ በዋናነት አማራ መሆን አለመሆኑም በላይ ቀይ ብለው ነው አይደንቲፋይ የሚያደርጉ። እዛ አካባቢ ቀዮችን ከአካባቢ እናስወጣለን የሚል መነሻ ነው ያላቸው። በዚህ መነሻነት ጉለን ወረዳ ላይ 141 አካባቢ፣ እንዲባጤ አካባቢ ላይ 296፣ ጉባ ላይ 188 ሰዎች ኦልሞስት ከ600 አካባቢ የሚሆኑ ናቸው። እነዚህ ላይ ክስ መስርተናል። ይሄ ሁሉ ተይዟል ማለት አይደለም። የተያዙ ጥቂቶች ናቸው። እዛ አካባቢ የሸፈቱ ሰዎች አሉ፣ ጫካ የሚገቡ ሰዎች አሉ። ወንጀሉን ፈጽመው የሽፍታነት ባህሪ የሚበዛበት ነው በሁሉም በኩል። እና ለምሳሌ የቡለኑን ብቻ ብናነሳ 141 ሰዎች ላይ ክስ አቀረብን እንጂ የተያዘ ሰው እጅግ በጣም ጥቂት ነው። ጥቂት ሰው ነው የተያዘው። በእርግጥ እዛው አካባቢ ኮማንድ ፖስቱ ስላለ፣ ክልሉም ፖሊስ ኃላፊነቱን ስለሚወስድ፣ ፌደራል ፖሊስም ስላለ የፍርድ ቤት ትዕዛዝን ተከትሎ በየጊዜ የሚፈለጉ ሰዎችን ለፍርድ ቤት ያቀርባል የሚል እምነት አለን። በአሁኑ ደረጃ ግን አብዛኛው ሊባል የሚችል ሰው የተያዘ አይደለም።
ክስ ከተመሰረተባቸው ውስጥ በየደረጃው ያሉ የአመራር አባላት እንደሚገኙበት የገለጹት ዳይሬክተር ጄኔራሉ አብዛኛዎቹ ተጠርጣሪዎች አለመያዛቸውን አመልክተዋል። በዞኑ ባሉ ሁለት ወረዳዎች ላይ የደረሰውን ጉዳት ለማሳያ ጠቅሰዋል።
210 በቡለን ከተማ ላይ በቡለን ወረዳ ላይ ብቻ ነው። በጉባ ወረዳ ላይ 83 ሰው ነው የሞተው። በዲባጤ ወረዳ ላይ ወደ 346 ሰው ነው የሞተው። በየቀበሌያቱ እንኳን ብናይ አልባሳ ቀበሌ በምትባል በዲባጤ ወረዳ ላይ 114 ሚሊየን ብር የሚገመት ንብረት ነው የወደመው። ሙዘን ቀበሌ የምትባል ላይ ወደ 51 ሚሊየን ብር በላይ የሚገመት ንብረት ወድሟል። በሌላኛው ገፈሬ የምትባል ቀበሌ ላይ ደግሞ ከ87 ሚሊየን ብር በላይ ነው የወደመው እና ይህንን ለማሳያነት ነው ያነሳው። ልጁ
በቤንሻንጉል ጉሙዝ ክልል እንግዲህ እንደሚታወቀው ከ2010 ጀምሮ እርስዎ ቀደም ብለው እንደጠቀሱት ማንነትን መሰረት ያደረጉ ግጭቶች እየተከሰቱ በርካታ ሰዎች እየሞቱ ነው እና አሁንም አልቆሙም። ትላንትና እንኳን በትላንትናው ዕለት በድባጤ ወረዳ 3 ሰዎች በታጣቂዎች ታግተው ቆዩ፣ ዛሬ ሞተው ተገኙ ይላል እና አሁን ጥቃቱ ሊቆም ያልቻለበት ምክንያት ምንድን ነው ይላል።
ምርመራ ከምናደርግባቸው መዝገቦች እና ከዛው ከአካባቢ ነዋሪዎችም ከምንሰማው ነገር ሁለት ምክንያቶችን ነው ላነሳ የሚችለው። አንደኛ በብዙ ዙር ገብተን ከአምስት ያላነሱ ጊዜ የፌዴራል ምርመራ ቲም ገብቶ ምርመራ አድርገን ተይዞ ለፍርድ የሚቀርብ ሰው ወይ ለፍርድ የሚቀርብ ተከሳሽ እጅግ በጣም አናሳ ነው። በመቶዎች የሚቆጠሩ ተከሳሾች ላይ ክስ መስርተን በተለይም መተከል አካባቢ ላይ ለምሳሌ 110 ተከሳሽ ባለበት መዝገብ ላይ እስር ቤት ላይ ማረሚያ ቤት ላይ ቆይቶ ጉዳዩን የሚከታተለው ከ10 ያልበለጠ ወይ ከ11 ያልበለጠ ሰው ነው። ያ ማለት 90 ምናምኑ ጫካ ነው ያለው። በሌሎች መዝገቦችም በተመሳሳይ የተከሰሱ ሰዎችን መጠየቅ ያለባቸውን ፍርድ ቤት ቀርበው ንጹህም ከሆነ ንጽህናቸውን ማረጋገጥ ያለባቸው ሰዎች ወይ ጥፋተኛም ከሚባሉ ከሆነ ፍርድ ቤት ጥፋተኛ ማለት የሚገባቸው ሰዎች ፍርድ ቤት እየቀረቡ አይደለም። ተከሳሾችን የተከሰሱ ሰዎችን ይዞ የማቅረብ ላይ እጅግ በጣም ክፍተት አለ። ሁለተኛ እዛ አካባቢ ላይ በብዙ መልኩ የሚነሳው የአደረጃጀት ጥያቄ ነው። መተከልን አስመልክቶ በሁለቱም በኩል የሚወራ ትርክቶች አሉ። የጉሙዝ ብሔረሰብ መተከል ሊወሰድብኝ ነው፣ አማራ መተከልን ሊወሰድብኝ ነው ተብሎ በደንብ ስለሚሰበክ መተከል ሊወሰድብኝ ነው የሚል እምነት ይዞ ነው ጦርነት የሚነሳው። ሌላውም ቀይ ብለው እነሱ አይደንቲፋይ የሚያደርጓቸው ተወላጆችም ከመተከል ልትፈናቀል ነው የሚል ስብከት እንዳለ ነው በብዙ መዝገቦቻችን እያረጋገጥ ነው። እና በፖለቲካ መፈታት ያለባቸው ነገሮች አሉ በቦ ቦታው አቃቤ ሕግና ፖሊስ ብቻ መርምሮ ሰዎችን በማስቀጣት ብቻ የሚፈታ ችግር አይደለም። በብዙ ሁኔታ የታዘብናቸው የፖለቲካል ምላሽ ካላገኘ ሰዎችን ማሰሩ ማስቀጣቱ ብቻውን መፍትሄ የሚያመጣ አይደለም። በአብዛኛው እነዚህ ነገሮች ናቸው መዝገቦቻችን ላይ የሚስተዋሉ።
የፌዴራል ጠቅላይ አቃቢ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶል ስለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
አስቴርን ለዘገባዋ እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ምርጫ ነክ ዝግጅት ይቀርባል። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ ኢትዮጵያውያን ጉዳይ እንዴት አድርገው እንደሚያስተናግዱ የሚመረምር ክርክር ሰሞኑ ተደርጓል። ክርክሩን ከመሩት በአካል ጉዳተኞች የሕግ አማካሪ የሆኑት አቶ ዳኛቸው በጋለ ጋር ትላንት ምሽት ውይይት ጀምረዋል። ዛሬ በመጨረሻ ክፍል ቀሪ ሐሳቦች ይደመጣሉ። ለመሆኑ በኢትዮጵያ የሚኖሩ አካል ጉዳተኞች ቁጥር ስንት ይገመታል የሚለውን ጥያቄ በመመለስ ይጀምራሉ።
የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ 2011 ላይ የወጣ። እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ በጣም ቢያንስ 17.6% ነው ይላል። ሌሎች ጥናቶች ደግሞ እስከ 20% የሚወስዱትም አሉ። በአጠቃላይ ግን ይሄ ጥናት 2011 ላይ ከመውጣቱ አንጻር ስታስበው በአሁኑ ሰዓት ቢያንስ 20 ሚሊዮን የኢትዮጵያውያን ከአንድ ወይም ሌላ አካል ጉዳት ጋር እንደሚኖሩ መገመት ይቻላል። ነገር ግን ቁጥሩን ማወቅ አይቻልም። የትኞቹም ፓርቲዎች ኢትዮጵያ ውስጥ ያሉትን አካል ጉዳተኞች ቁጥር አያውቁትም፣ መረጃው የላቸውም። ይሄ መረጃ በሌላቸው ሁኔታ ደግሞ የትኛውንም አይነት ፖሊሲ ቢነግሩን መረጃ ላይ ያልተመሰረተ ፖሊሲ ነው የሚሆነው ማለት ነው። ስለዚህ ትልቁ መሰረታዊ ክፍተት እዚህ ላይ ይታያል። ሌላው የሴቶች አካል ጉዳተኞችና ተደራራቢ አካል ጉዳት ያለባቸውም ዜጎች የሚመለከትም ጥያቄ ተነስቷል። ለምሳሌ መስማትና ማየት የተሳናቸው አካል ጉዳተኞች አሉ፣ ማህበርም አላቸው። ከሚታየው አካል ጉዳት በተጨማሪ የማይታይ አካል ጉዳት፣ የአእምሮ እድገት ውስንነት ያለባቸው አካል ጉዳተኞች አሉ። እነዚህ ተደራራቢ አካል ጉዳት ያለባቸው ደግሞ ከሌሎቹ አካል ጉዳቶችም የበለጠ ማርጂናላይዝድ ናቸው፣ የበለጠ የተገፉ ናቸው፣ የተረሱ ናቸው። እነሱን እንዴት ነው ቢያንስ ወደ ሜይንስትሪሙ ለማምጣት ጊዜ እንኳን ቢወስድ መምጣት አለባቸው። ዜግነታዊ መብታቸው ነው። ነገር ግን ቢያንስ አስፈላጊውን ሪኮግኒሽን ሰጥቶ በትምህርት በጤናና በሌሎች ሴክተሮች ላይ ተደራሽ እንዲሆኑ ለማድረግ ታሳቢ እንዲያደርጉ ለፓርቲዎቹ ጥያቄዎቻችን ላይ አካተን ካቀረብናቸው ነጥቦች አንዱ ነው። ቢያንስ ክሊክ አድርገናል በአይምሯቸው ላይ ይህንን ነገር እንዲሁ አድበስብሰው የሚያልፉት ነገር እንዳልሆነ፣ የራሳቸውም ጉዳይ እንደሆነ የግድ በራቸውን ሲያንኳኳ ብቻ በግል አንድ ባለስልጣን አካል ጉዳት ሲያጋጥመው ወይንም በቤተሰብ ውስጥ አካል ጉዳት ሲኖር ብቻ አይደለም አካል ጉዳት አንድ አንኳር ጉዳይ ተደርጎ መታየት ያለበት። ከዛ በፊትም ዩኒቨርሳሊ ማሰብ ያስፈልጋል። ዩኒቨርሳል ዲዛይን የሚለው ኮንሰፕት ራሱ እንደምታውቀው ሁሉንም ያካተተ አድርጎ ማሰብ ነገም ለሁላችን ጠቃሚ፣ ዛሬ ጉዳተኛ አይደለንም ለሚሉትም ጠቃሚ ሊሆን ስለሚችል በዚህ ደረጃ ማሰብ እንዲችሉ ነጥቦችን አንስተናል። የተገኙት ምላሾች በአብዛኛው ተግባር ተኮር ምላሾች አይደሉም። አንዳንዶቹ ላይ ቀደም ሲል እንዳልኩት በተግባር የታዩ እንቅስቃሴዎች አሉ። በአብዛኛው ግን ለጊዜው እንደ ዊሽ ሊስት አይነት ነገር የምኞት ዝርዝሮች ነው የተገለጹልን። እኛ ግን በአጠቃላይ እንደ አጀንዳ ክርክር መደረጉ በዚህ ጉዳይ ላይ ራሱን የቻለ ማይልስቶን ነው ብለን ነው የምናስበው። ደግሞም ነው
አቶ ዳኛቸው ኢትዮጵያውያን የአካል ጉዳተኞች ቁጥሩ 20 ሚሊዮን ድረስ እንደሚሄድ ጠቀስ አድርገዋል። ይሄ ቁጥር ከፍተኛ ቁጥር ነው። የእነሱን ድምፅ ማግኘት በራሱ ትልቅ ድልን ሊያጎናጽፍ ይችላል። ቀደም ባሉት የምርጫ ዘመናትም ቢሆን ግን አካል ጉዳተኞች ላይ ያነጣጠሩ ፖሊሲዎችን ይዘው የመጡ ፓርቲዎች ቁጥር እምብዛም ነው። የዚህ ምክንያቱ ምን ይመስልዎታል? የአሁኑ ክርክርስ ታሪክ ይቀይራል ብለው ይገምታሉ ወይ?
በጣም ጥሩ ጥያቄ ነው። እስካሁን በነበረው ሂደት ላይ ቀደም ሲል እንዳልኩት ነው አጀንዳ አልነበረም። የአካል ጉዳተኞች ጉዳይ አጀንዳ አልነበረም። የ20 ሚሊዮን ዜጎች ጉዳይ አጀንዳ አልነበረም። ይሄ ትልቅ ስህተት ነው፣ ትልቅ ክፍተት ነው። ያለንበትም ሁኔታ አለመረዳትም ጭምር ነው። ስለዚህ ያንን በዛ ነው የምናየው። በስካሁኖቹ ምርጫዎች ላይ እንደ አንድ አጀንዳ ተደርጎ ክርክር ተደርጎበት አያውቅም። አይደለም እንደ አንድ አጀንዳ ተደርጎ ክርክር ሊደረግበት በዋነኛ የሀገሪቱ ፖሊሲዎች ውስጥ ለምሳሌ የደህንነት ቅነሳ ስትራቴጂዎች ነበሩ ላለፉት ብዙ ዓመታት 20 ዓመታት ምናምን። በእነዚህ የደህንነት ቅነሳ ስትራቴጂዎች ውስጥ የአካል ጉዳተኞች ጉዳይ የተጠቀሰው ገና በቅርቡ የእድገትና ትራንስፎርሜሽን እቅድ የሚባለው ግሮዝ ኤንድ ትራንስፎርሜሽን ፕላን ጂቲፒ የሚባለው ሲረቀቅ በ2010 ዓመተ ምህረት አካባቢ ለመጀመሪያ ጊዜ አካል ጉዳተኞችን እንግዲህ የደህንነት ቅነሳ ስትራቴጂ ማለት የሀገሪቷ ትልቁ የፖሊሲ ዶክመንት ዶሴ ማለት ነው። እዛ ውስጥ ስለ አካል ጉዳተኞች ተጠቅሶ አያውቅም። እዛ ትልቁ መመሪያ ዳይሬክሽን የሚቀመጥበት አስፒሬሽን የሚቀመጥበት ዶክመንት ውስጥ ተጠቅሶ አያውቅም የአካል ጉዳተኞች ጉዳይ እስከ ቅርብ ጊዜ ድረስ። ስለዚህ ጉዳዩ የነሱም ጉዳይ እንደሆነ ሳይገባቸው ቀርቶ አይደለም። ነገር ግን ያው ከባህላችን የመነጨ ነገር አለ። ለአካል ጉዳተኞች ያለው አመለካከት ከሃይማኖትም ጋር በተያያዘ ያለው አመለካከት ቀላል አይደለም፣ ስር የሰደደ ነው። የማህበረሰቡ አመለካከት ደግሞ ፖለቲከኞቻችንም ላይ ይታያል፣ ምንም ጥያቄ የለውም። እነሱም የማህበረሰብ ውጤት ስለሆኑ ጉዳዩ እነሱ ጋር እስካልመጣ ድረስ የአካል ጉዳተኞችን ጉዳይ የማግለል ገሸሽ የማድረግ ወይም እንደ አፍተር ቶት የማየት እንደ መጨረሻ ላይ ሊታይ እንደሚችል ጉዳይ የመግፋት ማርጂናላይዝ የማድረግ ነገር ሁሉም ፖለቲከኞቻችን ላይ ሊባል በሚችል ደረጃ ያው የሚታይ ነገር ነው ላለፉት ብዙ ዓመታት። አሁንም ይሄ ነገር በሚታይ ደረጃ ተቀርፏል ማለት አይቻልም። አለ፣ የግንዛቤ ውስንነቱ አለ። ነገር ግን ቀደም ሲል እንዳልከው የዚህ አይነት መድረክ መዘጋጀቱ፣ የምርጫ ክርክር አንድ አጀንዳ ሆኖ መዘጋጀቱ፣ ይህም በየሚዲያዎቹ ብሮድካስት መሆኑ ሰውን እንደ አንድ አጀንዳ አካል ጉዳተኞች ላይ ብቻ ፖለቲካ ፓርቲዎች ክርክር ያደርጋሉ እንዴ ብሎ እንዲጠይቅ ያደርገዋል። ቀጣይ ደግሞ የሚወዳደሩ ፓርቲዎችም እዚህ ላይ ያልተጋበዙ ፓርቲዎችም ካሉ እነሱም ጭምር ይህን ጉዳይ እንዲያስቡበት ክሊክ ያደርጋቸዋል። የማንኛውም እርምጃ የመጀመሪያው ነጥብ በዛ ጉዳይ ላይ ማሰብ መጀመር ሀሳብ ነው።
መልካም። አንድ የመጨረሻ ጥያቄ አለኝ አቶ ዳኛቸው። የኢትዮጵያ ሀገራዊ ምርጫ እንግዲህ ሳምንታት ብቻ ቀርተውታል። መደረግ አለባቸው የሚሏቸው የመጨረሻ ምዕራፍ ስራዎች ምንድን ናቸው? በተለይ የኢትዮጵያ አካል ጉዳተኞች ይህንን ምርጫ በተመቸና በተሻለ ሁኔታ እንዲጠቀሙበት ድምፃቸውን ለመስጠት ወይንም ደግሞ በተወዳዳሪነትም እንዲገለገሉበት ለማድረግ መደረግ አለባቸው የሚሏቸው የመጨረሻ ወይም የማጠቃለያ ምዕራፍ ስራዎች ምንድን ናቸው?
አዎ፣ እንግዲህ አንድ በምርጫ ቦርድ የወጣ አዋጅ አለ። እንደምታውቁት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አለ። አዋጅ 1162/2011 ይመስለኛል። ነው 2019 ነው። አዋጅ 1162 እንለዋለን። እዛ አዋጅ ውስጥ ስለ አካል ጉዳተኞች በዛ ያሉ ድንጋጌዎች አሉ። ከነዚህ ውስጥ ለምሳሌ አንዱ የምርጫ ቦታዎችን ለአካል ጉዳተኞች አመቺ አድርጎ ማዘጋጀት እንደ ግዴታ ተቀምጧል፣ በህግ ደረጃ ተደንግጓል። ስለዚህ እነዚህ የምርጫ ጣቢያዎች አንድ አካል ጉዳተኛ ለምርጫ ለመመዝገብ ሄዶ መቸገር የለበትም፣ ለምርጫ ለመምረጥም ሄዶ መቸገር የለበትም የሚሉ ድንጋጌዎች አሉ። ሌላው ደግሞ የመራጮች ምዝገባ በሚደረግበት ወቅት ከሚቀመጡት የምዝገባ መስፈርቶች መካከል ስም፣ ጾታ፣ እድሜ እንዳለ ሁሉ የአካል ጉዳት አይነትም እንዲጠቀስ ህጉ ያስገድዳል። ይህም አንድ ትልቅ እርምጃ ነው። አካል ጉዳተኛ እጩዎች ደግሞ ካሉ በግልም የሚወዳደሩ በፓርቲም በኩል የሚወዳደሩ አካል ጉዳተኛ እጩዎች ካሉ እነሱ ማሰባሰብ ያለባቸው የእጩ ድጋፍ ፊርማ ኢንዶርስመንት ሲግኔቸርስ የምንለው ሌሎች አካል ጉዳተኛ ላልሆኑት እጩዎች ከሚፈለገው የፊርማ ብዛት ያነሰ ነው፣ በግማሽ ያህል ያነሰ ነው። ይሄም ለአካል ጉዳተኛ ተመራጮችም ጭምር ወይንም እጩዎች ጭምር ሁኔታዎችን ለማመቻቸት የተደረገ ጥረት ነው። በዚህ ረገድ የመጀመሪያው ምርጫ ቦርድም አመስገን ነው። ይሄንን መደበቅ አይቻለም። በምርጫ ቦርድ በኩል አንደኛ ይሄ ክርክር እንዲደረግም አስተዋጽኦ አድርጓል ምርጫ ቦርድ። በሌላ በኩል ደግሞ በህግ ደረጃም የአካል ጉዳተኞችን የሚመለከቱ ድንጋጌዎች በዋናው የምርጫ ህግ ላይ የምዝገባና የስነ ምግባር አዋጅ ላይ ወጥቷል። ይሄ አንድ ትልቅ እርምጃ ነው። ነገር ግን ተግባራዊነቱን ስታይ እኔ ራሴ ምርጫ ካርድ ለማውጣት ለመመዝገብ በሚሄድበት ጊዜ ያጋጠሙኝ ተግዳሮቶች አሉ። ህጉ አለ፣ ተግባሩ የለም። የማህበረሰቡን የተገፉ ክፍሎች ወይንም ደግሞ ለአደጋ የተጋለጡ ክፍሎችን ዜጎችን የሚዳስስ ፖሊሲ፣ የሚያቀፍ ፖሊሲ፣ የሚያቀፍ አካሄድ በመሄድ ነው ስልጣኔ የሚገለጸው። ከዛ በታች ያለ አካሄድ በሙሉ ስልጡን አይደለም፣ ከስልጣኔ በታች ነው። ስለዚህ በተቻለ መጠን ነው ከዚህ በኋላ ያሉ እስካሁን ከተሰሩት ውስጥ ጥሩ ጥሩ ጅምሮች እንዳሉ ሁሉ ዛሬ በዚህ ሳምንት እንዳደረግነው ክርክር ጥሩ ጅምር ነው። ነገር ግን እስከ ምርጫውም ድረስ ከምርጫውም በኋላ በምርጫው ውጤት ገለጻ ወቅት በመሳሰሉት ላይ አካል ጉዳተኞች ዜጎችን ያገናዘቡ እንቅስቃሴዎች በምርጫ ቦርድም በሚመለከታቸው አካላትም በፓርቲዎችም ጭምር ቢደረጉ መልካም ነው። ሁልጊዜ ነግበኔ ማለት ያስፈልጋል። ነግበኔን አንርሳ ባይ ነኝ።
እጅግ በጣም አመሰግናለሁ አቶ ዳኛቸው ቦጋለ። በቅርቡ ስለተደረገው በአይነቱ ለየት ያለ የአካል ጉዳተኞችን አካታችነት ስለተመለከተው የፖለቲካ ፓርቲዎች ክርክር እንዲሁም ተያያዥ ጉዳዮች ሀሳቡን ስላጋሩን በእጅጉ አመሰግናለሁ። በአድማጮቼ ስም መልካም ምሽት ይሁንልዎት።
እኔም አመሰግናለሁ ቪኦኤ።
አሁን የፕሮግራም ማስታወቂያ።
የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምፅ ወይንም ለአህዱ ራዲዮና ቴሌቪዥን በድምፅ፣ በጽሁፍ፣ በቪዲዮ፣ በስልክ፣ በዋትሳፕ እንዲሁም በፌስቡክ አድራሻዎቻችንና ገጾቻችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓ.ም ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን voanews.com ወይንም ደግሞ ahaduradio.com ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን።
የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ፌስቡክ ጉዳይ ፕሮግራም አለን። ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከማኅበራዊ ትስስር ገጹ ላይ ለሁለት ዓመታት ማገዱ ከዚህ በኋላ የሚሰጠውን አገልግሎት ደህንነት ለመቆጣጠር የፖሊስነት ሥራ እንደሚሠራ ለሌሎች የዓለም መሪዎች መልእክት ያስተላልፋል። በዚህ ዙሪያ ዘጋቢያችን ቴና ትሪና የላከችውን ዘገባ ስምንሽ ቆይታ ቀርበዋለች።
ባለሙያዎች የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፌስቡክ መታገዳቸው የዓለም መሪዎች የሚያደርጓቸው ንግግሮች ሕግን ሲጥሱ ይታለፉበት የነበረው አሰራር ከዚህ በኋላ እንደማይሰራ መልእክት ያስተላልፋል ሲሉ ይገልጻሉ። ከነዚህ አንዱ ኤሌክትሮኒክስ ፍሮንቲየር ፋውንዴሽን በተሰኘው ተቋም የሲቪል ነጻነት ዳይሬክተር የሆኑት ዴቪድ ግሪን ናቸው።
ይሄ ለዓለም መሪዎች ምን ማለት ነው? መሪ በመሆናቸው ብቻ በተለየ መልኩ አይታዩም ማለት ነው።
ከትራምፕ መታገድ ጎን ለጎን ፌስቡክ የዓለም መሪዎች በገጹ የሚያሰራጯቸው መልእክቶች ማህበረሰቡን የሚጎዱ ወይም ደንቡን የሚተላለፉ ከሆነ ጽሑፉን የሚያግድበት አዲስ ደንብ አውጥቷል። ከዚህ ቀደም በነበረው አሰራር ግን ፌስቡክ በህዝብ ተሰሚነት ያላቸው ግለሰቦች የሚጽፏቸው ጽሑፎች የድርጅቱን ደንብ የሚጻረር ሆኖ ቢገኝ እንኳን ህዝብ ከነሱ መስማት ይፈልጋል በማለት በገጹ እንዲቆዩ ይፈቅድ ነበር። በድህረ ገጽ አማካኝነት በሴቶች ላይ የሚደርስ ጥቃት ይቁም በሚል የሚንቀሳቀሰው ድርጅት መስራች እንደሆኑት ሺሪል ሚቼል ያሉ አንዳንድ ተቺዎች ግን አሁንም የፌስቡክ ደንቦች ግልጽ እንዳልሆኑና የትራምፕ ለሁለት አመት መታገድ ያን ያክል ከባድ መልእክት እንደማያስተላልፍ በመግለጽ ፌስቡክ አሁንም በሩ ለአጥፊዎች ክፍት ነው ሲሉ ይከራከራሉ።
ውሳኔውን በእግድ ማለፋቸው ሌሎች የዓለም መሪዎች ትንሽ እረፍት እየወሰዱ ነው ብለው እንዲያስቡ ያደርጋቸዋል። ልክ አይደለም? ያ ማለት ምናልባት ሊቀጥሉ የሚችሉበት እድል አለ ማለት ነው።
ፌስቡክ ለዚህ ምላሽ ሲሰጥ በህዝብ ተሰሚነት ያላቸው ግለሰቦች የእግድ ጊዜያቸውን ጨርሰው ወደ ፌስቡክ ሲመለሱ ተመሳሳይ ጥፋት ቢፈጽሙ ከአንድ ወር እስከ ሁለት አመት የሚደርስ ተጨማሪ ቅጣት ይጠብቃቸዋል። ከልክ ያለፈ ድርጊት ከፈጸሙ ብቻ በቋሚነት እንዲታገዱ ይደረጋሉ ይላል። ኒክ ክሌግ በፌስቡክ የዓለም አቀፍ ጉዳዮች ምክትል ፕሬዝዳንት ናቸው።
It doesn't matter who you are. You can be the Pope, the Queen of England, the President of the United
States. ማንም ይሁን ማን ልዩነት የለውም። ጳጳሱ፣ የእንግሊዝ ንግሥት ወይንም የአሜሪካ ፕሬዚደንት ሊሆኑ ይችላሉ። አገልግሎታችንን ሁከትን ለማገዝ፣ ለማነሳሳት፣ ለማሟሟቅና ለማሞካሸት መጠቀም አይችሉም። ብዙሃኑ ይህንን ውሳኔ ምክንያታዊ ሆኖ ያገኘዋል ብለን እናስባለን።
ፌስቡክ በገጹ ላይ የሚወጡ ይዘቶችን ለመቆጣጠር የሚወስናቸውን ውሳኔዎች በበላይነት የሚቆጣጠር ነጻና ገለልተኛ ቦርድ ቢኖረውም አንዳንድ ባለሙያዎች ቦርዱ ጉዳዩን አጀንዳ ለማስቀየር እየተጠቀመበት ነው ይላሉ። ከነዚህ አንዷ ብሬናን በተሰኘ የነጻነትና ብሔራዊ ደህንነት ማዕከል ተባባሪ ዳይሬክተር የሆኑት ፋይዛ ፓቴል አንዷ ናቸው።
My sense is that they're using that as a way to
እኔ እንደምሰኝ Facebook አልጎሪዝም የተሰኘውን የመደባ ዘዴ በመጠቀም በገጹ ላይ የተወሰኑ መረጃዎችን ሆነ ብሎ እንዲሰራጭ በማድረጉ ዙሪያ ካለው አሳሳቢ ጉዳይ ሆን ብሎ አቅጣጫ ለማስቀየር ይህንን ነገር እየተጠቀመበት እንደሆነ ነው።
ባለፈው አንድ አመት ውስጥ መንግስታት በኢንተርኔት አጠቃቀም ዙሪያ ያለውን ህግ በማጤንና ውሳኔ በማሳለፍ ትልቅ ሚና እንዲኖራቸው የፌስቡክ አመራሮች ሲጠይቁ መቆየታቸውን ኒክ ክሌግ ያስታውሳሉ።
የአሜሪካ ዲሞክራሲ በሲሊከን ቫሊ የቴክኖሎጂ ቀጠና እጅ ሳይሆን በአሜሪካ ህዝብ እጅ ነው ያለው። ስለዚህ የአሜሪካ ዲሞክራሲ በምን መንገድ መሄድ እንዳለ በትና መስመሩ የት ጋር መስመር እንዳለበት ምን አይነት ንግግር ተቀባይነት እንደሚያገኝና እንደማያገኝ መወሰን ያለባቸው ወይንም ህግ መውጣት ያለባቸው የግል ድርጅቶች መሆን የለባቸው።
ፌስቡክ ከዚህ በኋላ የዓለም መሪዎች በገጹ ላይ የሚያጋሩት ንግግር ወይም ጽሑፍ ላይ የሚኖሩ እንከኖችን አጥብቆ የሚከታተል ቢሆንም በራሱ በድርጅቱ ላይ እየተደረገ ያለው ምርመራ ግን በቀላሉ የሚተው አይሆንም። በቲና ትሪናህ ለቀረበው ዘገባ ስመኝሽ የቆየ Washington DC.
አሁን ደግሞ ስለ ፈጠራ ዝግጅት አለን። ከአጋሮች ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት አገልግሎት ሰጪዎችን በአቅራቢያው ለማግኘት የገጠማቸውን ችግር ከተመለከተ በኋላ ከመሰል ችግር ሚዲያን ልዩ አውታር ከገነባ ወጣት ጋር እናስተዋውቃቸዋለን። አቤል አሻግሬ ከአጋሮች ጋር በመሆን ዩዝ ቴክ በተሰኘ ተቋማቸው አማካይነት ኢትዮ ቴሎክ የተሰኘ መተግበሪያና ድረገጽ ገንብቷል። ስለ አውታሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራ ስለሆነ ለምንደዚህ አይነት ስራ ሰርተን ለዙ ማናቀርብን ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስም እንዲሰጥ ያስጀምር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያወሉት በምን በምን መልኩ ነው?
ያ አንድሮይድ መተግበሪያ ነው የለቀቅነውና እሱ ማንኛውም ሰው ኢትዮሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኛል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግነው እሱን ፎሎ ቢከተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒ ታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ ምንላቸውን ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተናል። ስለዚህ ማንኛውም የ ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ።
አድማጮች፣ አሁን ደግሞ ስለ ትግራይ ዘገባ አለን። የአሜሪካ ድምጽ ዘጋቢ ሄዘር መርዶክ ዛሬ አክሱም ነበረች። ከተማይቱ ውስጥ የተለያዩ ክሊኒኮችን ጎብኝታለች። ትግራይ ውስጥ ጦርነት ከተጀመረ በኋላ በተፈጠረው የኤሌክትሪክ ችግርና በነበረው የዘረፋ ተግባር ምክንያት ሆስፒታሎች ነፍሰ ጡሮችን ማስተናገድ አለመቻላቸውንና የእናቶች ሞት በእጥፍ መጨመሩን ለኤደን ገረመው ነግራታለች። በሌላ በኩል ደግሞ ሄዘር ሰሞኑን ወደ ሐውዜን ተጉዛ በነበረበት የተመለከተችውን የወል መቃብሮችና ያነጋገረቻቸውን የከተማይቱን ነዋሪ ሐሳቦች አክላ ኤደን ያጠናቀረችው ዘገባ ቀጥሎ ይቀርባል።
ዘጋቢያችን ሄዘር መርዶክ ዛሬ ከሰዓት በኋላ አክሱም ከተማ ገብታለች። በስልክ ሳገኛትም መንገዱ እንዴት ነበር ስል ጠይቄያታለሁ።
There was a bit of tension in at least one or two spots where places that had mobile service it was cut and we saw a lot of soldiers. But we didn't see any fighting and people here in Aksum have told us
ትንሽ ውጥረት አለ። በመንገድ ላይ አንድ ወይም ሁለት ቦታዎች ብቻ ነው ኢንተርኔት ያለው። ብዙ ወታደሮችም አይተናል። ነገር ግን ምንም አይነት ጦርነት የለም። እዚህ አክሱም ውስጥ ያገኘናቸው ሰዎችም ባለፉት ጥቂት ቀናት ውስጥ ሰዎች የንግድ ቤቶችን መክፈትና በነጻነት መንቀሳቀስ እንደጀመሩ ነግረውናል።
አክሱም ከተማ ውስጥ እንደደረሰች በቀጥታ ወደ ገበያ ቦታዎች ማምራቷን የገለጸችልኝ ሲሆን በከተማ ውስጥ መደበኛ እንቅስቃሴ እየተካሄደ እንደሆነ ማስተዋሏን ገልጻ በኋላም ወደ ሆስፒታሎች በማምራት ህሙማንን መጎብኘቷን ነግራኛለች። ሆስፒታሎች ውስጥም ጦርነቱ ከሚካሄድባቸው የገጠር ከተሞች የመጡ ቁስለኞችን እያስተናገዱ መሆኑንም ማየቷን ትገልጻለች።
ከሰዓታችን
ወደ ሆስፒታል በማቅናት ከከተማ ውጪ በነበረ የቦምብ ጥቃት ምክንያት ቆስለው የመጡ ህሙማንን ስናነጋግር ነበር። አንድ በጣም የሚገርምና ዛሬ ያየነው ነገር ቢኖር የፍልሰቱ ጉዳይ ነው። በጦርነቱ መጀመሪያ ላይ የተፈናቀሉ ሰዎችና ቤተሰቦች ከከተሞች ወደ መንደሮች ነበር የሚሄዱት። አሁን ግን ነገሮች ተገለባብጠዋል። አሁን በገጠር መንደሮች የሚኖሩ ሰዎች ናቸው ወደ ከተማ እየፈለሱ ያሉት። በመሳሪያና በቦምብ ጥቃት የተጎዱ ሰዎች ከገጠሮች መምጣታቸው ይህንን ያረጋግጥልናል። ሌላው ሰዎች የነገሩን ነገር ስደተኞችና ተፈናቃዮች ወደ ከተማ የሚመጡት ዘግይተው መሆኑን ነው።
ሄዘር ያነጋገረችውን የሆስፒታል ዳይሬክተርን ጠቅሳ በጦርነቱ የተነሳ ነፍሰ ጡር እናቶች በቶሎ ወደ ሕክምና ማዕከል ባለመድረሳቸው የእናቶች ሞት በእጥፍ መጨመሩን መረዳቷን ትገልጻለች።
የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ህሙማን በቶሎ ወደ ሕክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የህክምና አቅርቦት የላቸውም። ሰዎችም የሚኖሩበት አካባቢ ምንም አይነት የጤና ድጋፍ አያገኙም። ለምሳሌ የእናቶች ሞት በጥፍ ጨምሯል። እነዚህ የተተኮሱባቸው አሊያም የቦምብ ጥቃት የደረሰባቸው አይደሉም። የህክምና እርዳታና የሆስፒታል ተደራሽነት ስለሌለ የእናቶች ሞት በጥፍ ጨምሯል። እንደምታውቂው የምግብ አቅርቦት ችግር አለ። በተመሳሳይ የመሰረታዊ የምግብ ዋጋም በጥፍ አድጓል።
ሌላው በከተማ ውስጥ የሰማችሁ ነገር ቢኖር ከተማዋ ከፍተኛ የሆነ ዝርፊያ ማስተናገዷን ሲሆን ሆስፒታሉም ከአንድም ሁለት ጊዜ ከፍተኛ የሆነ ዝርፊያ እንደደረሰበት ገልጻልኛለች።
Even at the hospital they said it was looted twice
ሆስፒታሉም ሁለት ጊዜ መድኃኒቶቹ በሙሉ እስኪያልቁ ድረስ ተዘርፏል ብለውኛል። የመጨረሻው ዝርፊያ ከጥቂት ወራት በፊት የተፈጸመ ቢሆንም እስካሁን ድረስ መድኃኒቶቹን ማሟላት አልቻሉም።
ሄዘርን እነዚህን ዝርፊያዎች ማን ነው የሚፈጽመው ስል ጠይቂያት ነበር።
አብዛኞቹ ዝርፊያዎች የተፈጸሙት ምስክር በሌለበት ነው። የሚፈጸሙት ሰዎች ከቤታቸው በራቁበት ጊዜ ነው። የኢትዮጵያ ኃይሎች ከማዕከላዊ መንግስት ሲመጡ መጀመሪያ ላይ በትግራይ ተወላጆች ላይ ወንጀሎችን ፈጽመዋል ተብለው ተከሰው ነበር። አሁን ግን የኢትዮጵያ መከላከያ ኃይሎች ምንም ጉዳት የማያደርሱና የማያሰጉ ናቸው ሲሉ ይገልጻሉ። ነገር ግን ሰዎች አሁንም ድረስ በኤርትራ ሰራዊቶች የተነሳ ስጋት አላቸው።
ሄዘር ከዚህ በተጨማሪም ሰኞ ዕለት ባደረግነው ውይይት ላይ በሀውዘን ስለተመለከተቻቸው 200 ሰዎች የተቀበሩባቸው 20 የወል መቃብሮች ዙሪያ የአይን እማኞችን አነጋግራ የቪዲዮ ዘገባ ያጠናቀረች ሲሆን በአካባቢው የምትገኝ ለታይ ግርማ የተባለች ሴትን አነጋግራለች።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል